ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን ዛሬ ደግሞ ሌላ አዲስን ራእይ ሊሰጠን በፊቱ ሁላችንንም ሰብስቦናል። ዛሬ እንግዲህ የኦሪት ዘጸአት መጽሐፍ ጥናታችንን ጨርሰን የማርቆስን ወንጌል እንደምንጀምር ባለፈው ምሽት ክፍለ ጊዜ ጥናታችን ማመልከታችን የሚታወስ ነው። በእግዚአብሔር ፈቃድ ደግሞ ይህንን የማርቆስ ወንጌል መጽሐፍ ጥናታችንን ጀምረን እስከ መጨረሻው በመንፈስ ቅዱስ መሪነት እንደምንዘልቅ እኔ ባለሙሉ ተስፋ ነኝ። እናንተም ደግሞ በጸሎቶቻችሁ ሁሉ ከኛ ጋር እንድምትሆኑ እኔ አምናለሁ። ዓለምን ሁሉ የሚያንቀጠቅጥ ቢያጠፉትም እንኳን የሚነድ ወንጌላችን ዛሬም እነሆ እየተራመደ ሕዝቡን ሁሉ ከጨለማ ዓለም እያወጣ ለዛሬ ደርሷል። ወደፊትም እንዲሁ ይቀጥላል። በዚህ ወንጌል በዚህም መስቀል እናምናለን። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይክበር ይመስገን። ይህ ዝማሬ ከተዘመረ ከሰላሳ ዓመታት በላይ ሆኖታል። ዛሬም የወንጌሉን ሁኔታ በግልጽ ይናገራል፣ ያንጸባርቃል። ወንጌል አው አርነት ያወጣል፣ ከኃጢአት ጨለማ ነጥቆም ያወጣል። እነዚህን ዘማሪያን በያሉበት ስፍራ እግዚአብሔር ይባርካቸው እያልን ወደ ዕለቱ ጸሎታችን እናልፋለን። እናመስግን። ጌታችን አምላካችንና መድኃኒታችን የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ደግሞ ወደንና ፈቅደን በፊትህ ተቀምጠናል። እናመሰግንህም ቀርበናል። ባዶ እጃችንን መተናል። እግዚአብሔር ሆይ በረከትን እንድትሞላብን እነሆ ነፍሳችን ተጠምታና ተርባ በፊትህ ተቀምጠናል። ያንተን ድንቅ ሥራ ለመማር፣ ያንተን ድንቅ ሥራ ለማየት በዚህም በቃል ውስጥ እንድትናገረን እግዚአብሔር አምላካችን ሆይ መንፈሳዊ ዓይኖቻችንን ገላልጠህ ደግሞ ድንቅና ዘላለማዊ የሆነችውን ሥራህን እንድንመለከት እግዚአብሔር ሆይ ተርበንና ተጠምተን መጥተናል። ለዚህችም ለተራበች ነፍስና ለተጠማች ነፍስ ደግሞ ማጥገብን ታውቅበታለህና አቤቱ አባታችን ሆይ ከጸባወትህ ከማዕድህ ደግሞ እግዚአብሔር ሆይ በመንፈስ ቅዱስ መሪነትና አስተማሪነት እንድትናገረንና እንድታስተምረን እንለምንሃለን። በዘመናችን ሁሉ ይህ ጌታዬ ሆይ አርነት የሚያወጣውን ነጻ የሚያወጣውን ወንጌልህን ተሸክመን ደግሞ ማለፍ እንድንችል በቀረችው የሕይወታችን ዘመን በዚህች ድንኳን በሆነችው ምድራዊ ቤታችን እግዚአብሔር ሆይ ስምህን አስከብረን ድንቅ ሥራህንም ደግሞ ያወጅን ለሌሎች እየተናገርንና እየመሰከርን ማለፍ የምንችልበትን ጉልበት ስጠን። እነሆ የኦሪት ዘጸአት መጽሐፍ ጥናታችንን ጨርሰን አሁን ደግሞ ከወንጌል የማርቆስን መጽሐፍ ጀምረናል። ጌታ ሆይ በዚህ የማርቆስ ወንጌል ጥናታችን ውስጥ ደግሞ አቤቱ አምላካችን ሆይ ሰማያዊውን ብርሃንን እንድታበራልንና ድንቅና ዘላለማዊ የሆነውን ሥራህን ደግሞ ማየት እንድንችል መረዳት እንድንችል በተረዳነውም እውነት ላይ ቆመን ደግሞ ፍሬ ማፍራት እንድንችል ለሌሎችም ምሳሌ እንድታደርገን እንለምንሃለን። እግዚአብሔር አባቴና አምላኬ ሆይ ራዲዮኖቻችንን ከፍተን ጊዜያችንን በከንቱ እንዳናባክን ነገር ግን በዚህ ውስጥ በዚህች 30 ደቂቃ ውስጥ እግዚአብሔር የምትናገረንን ነገር እነሆ በልባችን ጽላት ጽፈህልን። እግዚአብሔር ሆይ 30 እና 60 100 ፍሬም የምናፈራል ባሪያዎች እንድታደርገን እንለምንሃለን። ጌታ ሆይ ሥራውም ያንተ ነው፣ የሥራውም ባለቤት አንተ ነህ። በዚህ ሁሉ ውስጥ ደግሞ ባሪያዎቹን ልጆችህን ልከህ እግዚአብሔር ሆይ እንድትጠቀምብን እንለምንሃለን። ድንቅና ዘላለማዊ በሆነው ስምህ እነሆ እግዚአብሔር ሆይ በፊትህ ይህንን ተናግረናልና አንተም ደግሞ ታደርጋለህ። ጸሎታችን በፊትህ ሁሌም ተሰምታለች፣ ዛሬም ደግሞ ተሰምታለች። እግዚአብሔር ሆይ እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወዳጆቼ በዚህ በአዲሱ ዓመት በ1997 ዓመተ ምህረት በእግዚአብሔር ፊት መሐላ የገባችሁት ቃል የገባችሁት ስንቶቻችሁ ናችሁ? በእግዚአብሔርስ ፊት የተሳላችሁት ነገር ደግሞ ምንድነው? እግዚአብሔር ደግሞ እንደ ቃሉ የለመናችሁትን የተሳላችሁትን ነገር ያጸናላችኋልና ታመኑ፣ በፊቱ ታመኑ። እግዚአብሔር ወገኖቼ እንደኔና እንደናንተ ሥጋ መሻት አሁኑኑ ዝም ብሎ የፈለግነውን ነገር ላይሰጠን ላይፈጽምልንም ይችላል። እግዚአብሔር ግን የጊዜው አቆጣጠር ከሰዎች የጊዜ አቆጣጠር የተለየ ስለሆነ፣ የእግዚአብሔር የጊዜ ሰሌዳ ከሰዎች የጊዜ ሰሌዳ የተለየ ስለሆነ በሰዓቱና በወቅቱ ከተፍ ሲል ሁኔታዎችን ማደላደልና ልብን ማሳረፍ ያውቅበታልና በሰላሙ ጌታ ፊት ምን ነው ጸሎት ያልተሰማም ወይ ብላችሁ ሳታጉረመርሙ እግዚአብሔር ጉዳይን አይቶታል፣ እግዚአብሔር የኔን ነገር ሰምቷል ብላችሁ በጽናት እንድትቆሙ አሳስባችኋለሁ። እግዚአብሔር አዎ የልጆቹንም ባመጠራረግን ያውቅበታል። ጠራርጎ ብቻም ዝም አይልም፣ በጽናትም ደግሞ አቁሞ በጠላት ላይ እንዲራመዱ በከፍታም ላይ እንዲሄዱ ደግሞ ይረዳቸዋል፣ ያግዛቸዋል። እግዚአብሔር ለዘላለም እየተመሰገነ ይሁን። እንግዲህ ወገኖቼ ቀደም ብዬ እንደተናገርኩት ከዛሬ ጀምሮ በሚኖሩን ቀናት የማርቆስ ወንጌል መጽሐፍ ጥናታችንን አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማርቆስ ወንጌልን መጽሐፍ ተመልከቱ። ወደ ዋናው ትምህርታችን ከመግባታችን በፊት ሁሌም እንደምናደርገው ስለዚህ መጽሐፍ ማለትም ስለ ማርቆስ ወንጌል አንዳንድ ገለጣዎችን አብረን እንመለከታለን። የማርቆስ ወንጌል በጊዜ ቀደም ተከተል ስናስቀምጠው ከሌሎቹ ወንጌሎች ቀዳሚውን ስፍራ ይይዛል። ልብ በሉ፣ የማርቆስ ወንጌል በጊዜ ቀደም ተከተል እናስቀምጥ ብንል ከሌሎቹ ወንጌሎች ቀዳሚውን ስፍራ የሚይዝ ሆኖ ይገኛል። በአዲስ ኪዳን ከሚገኙት መጻሕፍት የመጀመሪያ ከሚባሉት አንዱ ይህ የማርቆስ ወንጌል ነው። አስተዋላችሁ? በአዲስ ኪዳን ከሚገኙት መጻሕፍት የመጀመሪያ ከሚባሉት አንዱ ይህ የማርቆስ ወንጌል ነው። የማርቆስ ወንጌል ከ63 ዓመተ ምህረት በፊት በሮም እንደተጻፈ ይገመታል። ማርቆስ ከአዲስ ኪዳን መጻሕፍትም ጻፊዎች መካከል አንዱ ቢሆንም ከሐዋርያት መካከል ግን አይደለም። አስተዋላችሁ? ማርቆስ ከአዲስ ኪዳን መጻሕፍት ጻፊዎች መካከል አንዱ ሰው ቢሆንም ከሐዋርያት መካከል ግን አናገኘውም። ማቴዎስና ዮሐንስ ሐዋርያት ናቸው። ይህንን ታውቃላችሁ። ማቴዎስና ዮሐንስ ሐዋርያት ናቸው። ሉቃስ ደግሞ የሐዋርያው ጳውሎስ የቅርብ ወዳጅ ነበረ። ልብ በሉ፣ ሉቃስ ደግሞ የሐዋርያው ጳውሎስ የቅርብ ወዳጅ ነበረ። ማርቆስ በአይሁድ ዘንድ ዮሐንስ ማርቆስ በመባል ይጠራ ወይም ይታወቅ ነበረ። ይህን አስተውሉ። ማርቆስ በአይሁዶች ዘንድ ዮሐንስ ማርቆስ በመባል ይጠራ ወይም ይታወቅ ነበረ። የማርቆስ ስም በአይሁዶች ዘንድ ማን ነበር ማለት ነው? ዮሐንስ ማርቆስ ተብሎ ይጠራ ነበር ማለት ነው። ዮሐንስ የሚለው የአይሁድ ስሙ ሲሆን፣ አንዳንዶቻችሁ እንዴ ይህ ሰው ሁለት ስም ነው እንዴ ያዘው ትሉ ይሆናል። ነገር ግን ወገኖቼ ዮሐንስ የሚለው ስሙ የአይሁድ ስሙ ሲሆን ማርቆስ የሚለው ስም ግን የላቲን ስሙ ነበረ። የሐዋርያት ሥራ ምዕራፍ 12 ቁጥር 12ን ተመልከቱ። የሐዋርያት ሥራ ምዕራፍ 12 ቁጥር 12 እንዲህ ይላል፣ ባስተዋለም ጊዜ እጅግ ሰዎች ተከማይተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። ይህ ወቅት ጴጥሮስ ከእስር የተፈታበትን ጊዜ የሚያመለክት ነው። ይህ ጥቅስ ማለትም የሐዋርያት ሥራ ምዕራፍ 12 ቁጥር 12 ስለ ማርቆስ ማንነት ከመጽሐፍ ከሚጠቀሱት ታሪካዊ ጥቅሶች መካከል ዋነኛው ነው። የማርቆስ እናት በኢየሩሳሌም ባለችው ቤተ ክርስቲያን ከነበሩት ሴቶች መካከል ሀብታምና ታዋቂ ሴት ነበረች። በቤቷም የቤተ ክርስቲያን ስብሰባ ይደረግ ነበረ። ማርቆስ ከሐዋርያው ጳውሎስ ጋር በመጀመሪያው የወንጌል ጉዞው አብሮ ሄዶ ነበረ። እነዚህ ነገሮች ለወደፊቱ ጥናታችን እጅግ ጠቃሚዎች ናቸውና በደንብ ያዟቸው። ማርቆስ ከሐዋርያው ጳውሎስ ጋር በመጀመሪያው የወንጌል ጉዞው አብሮት ተጉዞ ወይም ሄዶ ነበረ። ማርቆስ የበርናባስ የወንድሙ ልጅ ነው። ጳውሎስ ይህንን በቆላሲስ ምዕራፍ 4 ቁጥር 10 ላይ ይነግረናል። ሐዋርያው ጴጥሮስ ደግሞ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 13 እንደሚነግረን ማርቆስ የጴጥሮስ መንፈሳዊ ልጁ ነው። ከእናንተ ጋር ተመርጣ በባቢሎን ያለች ቤተ ክርስቲያን ልጄም ማርቆስ ሰላምታ ያቀርቡላችኋል ይላል። የማርቆስ ወንጌል የጴጥሮስ ወንጌል በመባል ለብዙ ዘመን ይገመት ነበረ። አስተዋላችሁ? ለዚህም ደግሞ ምክንያት አለው። ምክንያቱን ትንሽ ቆየት ብለን በቅርበት እንመለከተዋለን። ዮሐንስ ማርቆስ በሐዋርያው ጳውሎስ የመጀመሪያ የወንጌል ጉዞ ከበርናባስና ከጳውሎስ ጋር ተባብሮ ነበር። በሐዋርያት ሥራ ምዕራፍ 13 ቁጥር 5 በሐዋርያት ሥራ ምዕራፍ 13 ቁጥር 5 ላይ እንዲህ እናነባለን። በሰልማናም በነበሩ ጊዜ ባይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ፣ አገልጋይም ዮሐንስ ነበራቸው ይላል። ነገር ግን በፍርግያ በደረሱ ጊዜ ማርቆስ ከጵንፍልያ ትቷቸው ወደ ኋላ እንደተመለሰ ከታሪኩ እንረዳለን። ማርቆስ ይህን ያደረገው ልጅ ከመሆኑ የተነሳ ፈርቶ ሊሆን ይችላል። የራሱ በቂ ምክንያት ሳይኖረውም አይቀርም። ሆኖም ጳውሎስ በሁለተኛው የወንጌል ጉዞ ማርቆስ ከእርሱ ጋር እንዳይሄድ የከለከለው በመጀመሪያው ጉዞ ወደ ኋላ በመመለሱ ምክንያት ነበረ። ጳውሎስ ማርቆስን በይቅርታ ተመልክቶት ከእርሱ ጋር ለወንጌል ጉዞ እንዲመጣ ባይፈቅድለትም፣ በርናባስ ግን ማርቆስን ተቀብሎት ነበረ። በርናባስ በይቅርታ የተሞላ ታላቅ ሰው ነበረ። በሐዋርያት ሥራ ምዕራፍ 15 ከቁጥር 37 እስከ 38 የሚከተለውን እናነባለን። የሐዋርያት ሥራ ምዕራፍ 15 ከቁጥር 37 እስከ 38 በርናባስም ማርቆስ የተባለውን ዮሐንስን ከእነርሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህን ከእነርሱ ጋር ሊወስድ አልፈቀደም፣ ከእነሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ሥራም ከእነርሱ ጋር አልመጣም ነበርና ይላል። ተመልከቱ እንግዲህ ከዚህ የተነሳ በጳውሎስና በበርናባስ መካከል ቅሬታ ተፈጥሯል። እንደኔም አመለካከት ጳውሎስ ይህን በማድረጉ ከጥቅሙ ይልቅ ጉዳቱ የሚያመዝን ይመስለኛል። በቁጥር 39 ያለውን ስናነብ፣ ስለዚህ እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ። በርናባስም ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ የሚልን ቃል እናገኛለን። ከዚህ በኋላ ስለ ማርቆስ አገልግሎት የምናውቀው በጣም ትንሹን ነው ወይም ውስኑን ነው። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እንደምናነበው ማርቆስ በአገልግሎቱ መልካም ምስክርነቱን እየጠበቀ በመሆኑ ሐዋርያው ጳውሎስ ይጠቅመኛልና ማርቆስን ላኩልኝ ይላል። አሁን ደግሞ በፊት ግን እንዲከተለው አልፈለግም። ነገር ግን የማርቆስ በጣም ታማኝና መልካም ምስክርነት የሐዋርያው ጳውሎስን ልብ ስላሸነፈ ምን ማለት ጀመረ? ይጠቅመኛልና ለአገልግሎቱ ነው ማርቆስን ላኩልኝ ሲል ከዚህ ላይ ይነበባል። ሉቃስ ብቻ ከኔ ጋር አለ፣ ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው ይላል። ማርቆስ የወንጌል እውነቶችን ያገኘውና የጻፈው ከጴጥሮስ ነበረ። አስተውሉ፣ ማርቆስ የወንጌልን እውነቶች ያገኘውና የጻፈው ከጴጥሮስ ነበረ። የጴጥሮስ መንፈሳዊ ልጁ ነበርና ከጳውሎስም ጋር ባሳለፈው ጊዜ ያገኛቸውን እውነቶች በጽሑፉ ውስጥ ማርቆስ አስፍሮልናል። ይህ የማርቆስ ወንጌል ለማን ተጻፈ ትሉ ይሆናል። መልካም፣ በአዲስ ኪዳን ውስጥ ለምን አራት ወንጌሎች ተጻፉ ለሚለው ጥያቄ መልሱ የተጻፉት ለተለያዩ ሰዎች በመሆኑ ነው የሚል አጠር ምጥን ያለ መልስ ይኖረናል። የማቴዎስ ወንጌል ሃይማኖታዊ ለሆኑ ለእስራኤል ሕዝብ የተጻፈ ነው። ተመልከቱ፣ የማቴዎስ ወንጌል ሃይማኖታዊ ለሆኑት ለእስራኤል ሕዝብ የተጻፈ ነው። የማርቆስ ወንጌል የተጻፈው ግን ለሮማውያን ነው። አስተዋላችሁ አይደል? የማቴዎስ ወንጌል የተጻፈው ሃይማኖታዊ ለሆኑት ለእስራኤል ሕዝብ ሲሆን የማርቆስ ወንጌል ደግሞ የተጻፈው ለሮማውያን ነው። ስለዚህም ለሮማውያን የተመቸ አጻጻፍ አለው ማለት ነው። የተጻፈላቸው ዓለምን በጊዜው አንቀጥቅጠው ይዘው ለነበሩ ጠንካራ ሮማውያን ነበረ። ሮማውያን ዓለምን ለሺህ ዓመታት ገዝተው ነበረ። የማርቆስ ወንጌል የተጻፈው ለነዚህ ሮማውያን ነበረ። ሮማውያን ዓለምን ይገዙ በነበረበት ወቅት በዓለም ሰላም፣ ፍትህ፣ ጥሩ ጥሩ መንገዶች፣ ሕግና ሥርዓት ጥበቃም እንዲኖሩ ትልቅ ጥረት አድርገዋል። ሆኖም ሁሉም ጥረታቸው በኃይል የተደገፈ ነበረ። ከፍተኛውን ፈላጭ ቆራጭ የሆነውን ሥልጣን ለአንድ ሰው በመስጠት ያ ሰው በሚያደርገው ግፊት ትእዛዞቹና ሥርዓቶቹ በኃይል ተፈጻሚዎች እንዲሆኑ ይደረግ ነበረ። ዛሬ ዓለም ከተባበሩት መንግሥታት የምትጠብቀው እንዲህ ያለውን አመራር ይመስላል። ወገኖቼ፣ ሮም የሰውን ኃይል በከፍተኛ ደረጃ በመጠቀም በዚያ ዘመን የታወቀች አገር ነበረች። ይህ በአንድ ሰው ላይ ያተኮረ ፈላጭ ቆራጭነት እጅግ አደገኛ አዝማሚያ ነበረው። ዛሬም ቢሆን ይህ ዓይነቱ አካሄድ አደገኛ ነው። ሮም ያፈራችው ቄሳርና የቄሳር አገዛዝ በዘመኑ የምትታወቅበት ነበረ። ይህን ዓይነት አገዛዝ ወደ ዓለማችን ለማምጣት በየአቅጣጫው እየሞከረና እየሮጠ ያለው የክርስቶስ ተቃዋሚ የሆነው ሐሰተኛው ክርስቶስ ነው። ይህ ሰው በሚገለጥበት ወቅት በኃጢአተኞች ላይ እየገዛ ለክርስቶስ የተመረጡትን እስኪያስት ድረስ ሐሰተኞች ድንቆችንና ታምራቶችንም ያደርጋል። ነገር ግን ወገኖቼ፣ ኢየሱስ ክርስቶስ ሲገለጥ ይህን ፈላጭ ቆራጭ አውሬ በአፉ ውስጥ ትንፋስ ያጠፋል። እግዚአብሔር ይመስገን። ሕዝቡንም ከዚህ ኃይለኛና ክፉ ገዢ ያድነዋል። ሐዋርያው ጳውሎስ በሮሜ መልእክቱ እንዲህ ብሎ ነበር፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ብሏል። ሮሜ ምዕራፍ 1 ቁጥር 16ን ተመልከቱ። ይህ ኃይል ምሕረትን የሚያመጣ ኃይል ነው። በሮም የበላይ ገዢ ዘመን የኖሩ ሰዎች ሁሉ ምሕረትን ይጠባበቁ ነበረ። ነገር ግን ያተረፉት ነገር ቢኖር ኃይል ብቻ ነው። ያንን ኃይል ደግሞ ለመቋቋም አይችሉም ነበር። ስለዚህ የነበራቸው አንድ ምርጫ ሸሽቶ ከአካባቢው መራቅ ብቻ ነበር። በዚያ ጊዜ ነበር ጌታ እግዚአብሔር ይህንን ምሕረት የሞላበትን የማርቆስን ወንጌል ወደ እነዚህ ሕዝቦች የላከው። ይገርማል። ዮሐንስ ማርቆስ ታዲያ በወንጌሉ የስምዖን ጴጥሮስን አስተዋጽኦ ግንዛቤ ውስጥ አስገብቷል። የቀደመችው ቤተ ክርስቲያንም ይህ እውነት መሆኑን በመቀበል የማርቆስ ወንጌል እንደ ጴጥሮስ ወንጌል ነበር ቦታ የምትሰጠው። ለምሳሌ ፓፒያስ የተባለ ከቀደመችው ቤተ ክርስቲያን አባቶች አንዱ ዮሐንስ ማርቆስ ወንጌሉን ከጴጥሮስ እንዳገኘ ሲጠቅስ፣ የሐዋርያው ጴጥሮስ አስተርጓሚ የነበረው ማርቆስ ከጴጥሮስ ያገኛቸውን የወንጌል ቃሎች በጥንቃቄ ጽፏቸዋል። ነገር ግን አጻጻፉ ኢየሱስ ክርስቶስ እንደ ተናገረው ወይም እንዳደረገው ቅደም ተከተሉን ጠብቆ ሳይሆን እንደ ተናገረው ነው በማለት ጽፏል። የማርቆስ ወንጌል ባሕርያትን በተመለከተ ደግሞ አንዳንድ ነገሮችን ጠቃቅሰን ትምህርታችንን እንደመድማለን። ወገኖቼ፣ የማርቆስ ወንጌል ብዙ እንቅስቃሴ የሚታይበት ወንጌል ነው። ባለቤት እንደሆነ የሚታመነው ጴጥሮስ ራሱ ተንቀሳቃሽ ሰው ነው። ወንጌሉ የተላከለትም ሰው እንዲሁ የተግባር ሰው ነው። በማርቆስ ወንጌል ጌታ ኢየሱስ የነገሥታትን ልብስ ከመልበስ ይልቅ ወገቡን ታጥቆ ማበሻም ፎጣ ይዞ ለማገልገል እንደ ተነሣ ተጽፏል። በማቴዎስ ወንጌል ጌታ ኢየሱስ እንደ ንጉሥ ሲገለጥ አስተውሉ። ጌታ ኢየሱስ በማቴዎስ ወንጌል እንደ ንጉስ ሲገለጥ፣ በማርቆስ ወንጌል ግን እንደ አገልጋይ ሆኖ ተገልጿል። የሰው አገልጋይ ሳይሆን የእግዚአብሔር አገልጋይ ሆኖ ነው የተገለጠው። ማርቆስ ይህንን ያስታወቀው ጌታ ኢየሱስ በማርቆስ ምዕራፍ 10 ቁጥር 45 የተናገረውን በመጥቀስ ነው። የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። በማርቆስ ወንጌል ጌታ ኢየሱስ እንደ እግዚአብሔር አገልጋይ መጠቀሱ በትንቢተ ኢሳይያስ ምዕራፍ 42 ከቁጥር 1 እስከ 2 በትንቢተ ኢሳይያስ ምዕራፍ 42 ከቁጥር 1 እስከ 2 ያለው ቃል መፈጸሙን ይጠቁማል። እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌአለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮህምም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ይላል። በርናርድ የተባሉ ሰው እንደ አውሮፓ አቆጣጠር በ1864 ዓ.ም ስለ ማርቆስ ወንጌል ሲናገሩ ቅዱስ ጴጥሮስ ለቆርናሊዮስ የተናገረው ከዚህ ወንጌል እውነት ጋር የተጣጣመ ነው። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ ቀብቶ ሲልከው በእርሱ አገልግሎት በሰይጣን እስራትና ተጽዕኖ ውስጥ የነበሩ ሁሉ ነጻነትን አግኝተዋል ያገኛሉም ብለዋል። ዛሬ ወገኖቼ የፖለቲካ ሰዎችና ሰባኪዎች መልካምን ስለማድረግ ብዙ ሲናገሩና ሲጽፉ እናያለን። ነገር ግን ሁሉም ከመናገር አልፈው መልካም ነገርን ማድረግ በተግባር ፈጽሞ አላሳዩንም። ጌታ ኢየሱስ ግን ራሱን በትሕትና ዝቅ አድርጎ ትምህርቱን በተግባር አሳየን። ይህ ደግሞ የወንጌል ጅማሬ ነው። ከዚያም የመረጣቸውን ደቀ መዛሙርት ሂዱ ብሎ አዘዛቸው። ይህም ወንጌሉን ሙሉ ያደርገዋል። የማርቆስ ወንጌል አጻጻፍ አጭርና ግልጽ ተከታታይነትና ተዛምዶ ያለው ጽሑፍ ነው። የማርቆስ ወንጌል የአጻጻፍ ዘይቤ እጅግ ቀላል በሆነ መንገድ ነው። በውስጡ የተገለጡት ታሪኮች ተከታታይነታቸው ተጠብቆ ከአንዱ ወደ አንዱ በሚያጓጓ ሁኔታ እንድንሄድ ተደርገው የተጻፉ ናቸው። ማርቆስ ይህንን ጽሑፍ ለሮማውያን የጻፈው በሮም ውስጥ ሆኖ እንደሆነ አምናለሁ። ሮማውያን በብዙ ሥራ የተጠመዱ ተንቀሳቃሽ ሰዎች ከመሆናቸውም ሌላ በኃይልና በተግባር የሚያምኑ ሰዎች ነበሩ። ኢየሱስ ሥራውን ሊሠራ ይችላልን ለሚለው ጥያቄ መልስ እንዲሰጣቸው ይፈልጋሉ። የማርቆስ ወንጌል አጭርና በቀላሉ ሊነበብ የሚችል ለብዙ መንፈሳዊ ጥያቄዎች መልስ የሚሰጥ ስለሆነ በብዙዎች ዘንድ ተነባቢነት አለው። ለዚህም ነው ወንጌሉ ለአሕዛብ ወይም ለውጭ ዜጎች የተጻፈ ነው የሚባለው። ማቴዎስ ጌታ ኢየሱስን እንደ ንጉሥ ስለሚያቀርበው የመጣበትን የዘር ግንድ በዝርዝር አቅርቧል። ንጉሥ የዘር ግንድ እንዲኖረው እየተቀባ ነውና። ማርቆስ ግን ጌታ ኢየሱስን እንደ አገልጋይ ስለ ገለጠው የዘር ግንድ መጻፍ አላስፈለገውም። አገልጋይ ደግሞ እንዲሠራ የተሰጠውን ኃላፊነት በትክክል እንዲወጣ ይጠበቅበታል። በዚህ ወንጌል ማለትም በማርቆስ ወንጌል ጌታ ኢየሱስ የተሰጠውን ሥራ በምድር እንዴት እንደ ፈጸመው እንመለከታለን። ወንጌል እውነት ሆኖ እውነትን እያበራና እየመሰከረ ብዙዎችንም ከጨለማ ዓለም እያወጣ ወደ ነጻነትም እያመጣቸው ለዘላለም የሚኖር ቃል ነው። የዘላለምም እውነታ ነው። ደህና አደሩልን።